የምስራቅ ኢትዮጵያ የጫት አምራቾች የጫት ዋጋ በመውረዱ ለችግር ተዳርገናል ሲሉ አማረረዋል። የአካባቢው ጫት ላኪዎች በበኩላቸው የኢትዮጵያ ጫት ምርት ትልቁ መዳረሻ የነበረው የሶማሊያ ገበያ በኬንያ ነጋዴዎች በመያዙ የጫት ዋጋ መውረዱንና ሁኔታው ሁሉንም የዘርፉን ተዋናዮች እየጎዳ መሆኑን ለአሜሪካ ድምጽ ተናግረዋል። መንግስት ለጉዳዩ ትኩረት እንዲሰጥም አርሶ አደሮችና ነጋዴዎች ጥሪ አቅርበዋል። ስለ ጉዳዩ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድህን የዚህን ጉዳይ ዝርዝር ያስደምጠናል።
በኦሮሚያ ክልል የምስራቅ ሐረርጌ ዞን የሐሮማያ ወረዳ ነዋሪ የሆነው አብዲ ሰላም ዑመር ኑሯቸውን በጫት ምርት ላይ ከመሰረቱ አርሶ አደሮች አንዱ ነው። አብዲ ሰላም ለአሜሪካ ድምጽ በሰጠው ቃለ መጠይቅ ቀደም ሲል ከጫት ምርት ያገኘው የነበረው ገቢ በመቀነሱ እሱና ቤተሰቦቹ ችግር ላይ መውደቃቸውን ይናገራል።
ምን ብዬ ልንገር? አሁን ጫት ወስደን እዛ አሁን ድሬዳዋ ስንወስድ ጫቱን ስንሸጥ ያ የምንሸጠው እኛ ብር የምናገኘው ለትራንስፖርት እንኳን አይሆንም፣ አይበቃንም። የመጣንበት የመመለሻ እንኳን የምናጣበት ጊዜ አለ። ግዢ የለም። እኛ አንዳንዴ ለራሳችንን ወስደን እዛ በቃ የሚያደር ጊዜ አለ። ያው ጫት ሻጮች ደላላሉ እነሱ ጋር ስንወስድ እነሱም ደግሞ ግዢ ስላቱ እዛው አድሮ ፍየል ምናምን ስትሉ አለ። ጊዜ እንደዛ አይነት ጊዜ ያለው እና በጣም ችግር ውስጥ ገብተናል እኛ።
በዛው በምስራቅ ሐረርጌ ዞን የደደር አካባቢ ነዋሪ መሆኑን የተናገረው ለደህንነቱ በመስጋት ስሜ እንዳይገለጽ ያለ አንድ አርሶ አደርም ባለፉት 2 ዓመታት የጫት ዋጋ በእጅጉ መውረዱን ጠቅሷል። ቀደም ሲል ከጫት ማሳው ከአንድ የምርት ወቅት እስከ 50 ሺህ ብር ያገኝበት ከነበረው የጫት ማሳ አሁን የሚያገኘው ከ20 ሺህ ብር እንደማይበልጥ ይገልጻል። በተጨማሪም ከማሳ ሰብስቦ ገበያ እስኪደርስ በሚያልፍባቸው የከተማ ኬላዎች ብዙ ገንዘብ እንደሚጠየቅ፣ በመንግስት የተጣለባቸው ከአቅም በላይ የሆነ ግብርም እንዳስመረረው ይናገራል።
ለልጆቿ ዛሬ ንበዱትን ክስታ የምትገባ እናት አለች። ያን እንኳን ቀረት ከፍላ ነው ከተማ የምታስገባው። ስለዚህ በጣም ከባድ ነው ኑሮ፣ በጣም እየከበደ ነው። ከአንደኛ ክፍል ጀምሮ እስከ 10 እየተማሩ ያሉት ትቶ ወደ ቤት እየገቡም አሉ።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ የጫት ነጋዴዎች በበኩላቸው ባለፉት 2 ዓመታት የኢትዮጵያ የጫት ዋጋ መዳከሙን አመልክተዋል። ሄሪሪ ትሬዲንግ የተሰኘ ላኪ ድርጅትን በስራ አስኪያጅነት የሚመሩት አቶ አብዲ ኢሳ ድርጅታቸው ከድሬዳዋ ወደ ሶማሊያ፣ ሞቃዲሾ፣ ፑንትላንድ፣ ሶማሊላንድ እና ወደ ጅቡቲ ጫት ሲልክ እንደነበረ አውስተዋል። የኢትዮጵያ 70% የሚሆነው የጫት ምርት መዳረሻ የሶማሊያ ገበያ እንደሆነ የገለጹት አቶ አብዲ፣ ሆኖም ኢትዮጵያ ከሁለት ዓመት በፊት ከዚህ ገበያ በመውጣቷ የጫት ንግዷ መጎዳቱን ለአሜሪካ ድምፅ ተናግረዋል።
አዲሱ የሶማሊያ ፕሬዚዳንት ከኬንያው ፕሬዚዳንት ጋር ተባብረው አዲሱ የኬንያን ጫት መቀበል ሲጀምሩ እኛ እዛ ውስጥ ሰርቫይቭል ማድረግ በማንችልበት እንትን ውስጥ አስገብተውን በዝግ እንድናቀርም አስገድደው አስቆሙ ጫት ነው።
የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ የሆኑት አቶ ያሲን መሐመድ ደግሞ ድርጅታቸው ከምስራቅና ከምዕራብ ሐረርጌ አካባቢዎች ጫት እየሰበሰበ ወደ ሶማሊያና ወደ ጅቡቲ ሲልክ እንደነበረ ጠቅሰዋል። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ድርጅታቸው ስራ ማቆሙን ተናግረዋል። ችግሩ የተከሰተውም የኢትዮጵያ መንግስት በዘርፉ ተገቢ ጥናት ሳያደርግና ሳያማክር የጫት መላኪያ ዋጋን በእጥፍ በመጨመሩ ነው ብለዋል።
በብሔራዊ ባንክና በንግድ ሚኒስቴር የተቀመጠው ለአንድ ኪሎ ኤክስፖርት ስታደርግ የሚከፈለው $5 ነበር። እሱ ከፍ ተደርጎ ወደ $10 በመምጣቱ ምክንያት የኬንያው ጫት ደግሞ አቅራቢዎች ከዛ ባነሰ ዋጋ ማቅረብ በማቻላቸው የኬንያ ከተከፈተ በኋላ ዋጋ ከፍ መደረጉ በጣም ጎርቶታል።
በቀን 3000 ኪሎ ግራም፣ በአመት ከ1.1 ሚሊዮን ኪሎ ግራም በላይ ጫት በመኪናና በአውሮፕላን እየላክን ለድርጅታችንና ለሀገራችን ከፍተኛ ገቢ እናመጣ ነበር ያሉት አቶ ያሲን በሶማሊያ ገበያ በቆየንባቸው 2 ዓመታት ውስጥ $15 ሚሊዮን ገቢ አስገኝተናል ሲሉ ተናግረዋል። አሁን ግን ችግር ላይ መውደቃቸውን ገልጸዋል።
ከፍተኛ ተጽዕኖ ነው እኛ ላይ ፈጥሮ ቢገኝም የነበረንም ማርኬት ስዊች ነበር። አንድ ኤክስፖርት ስራው ላይ ባንክ ብድር የተሰጠበት ያገኘንበት ሁኔታ ነበር። ጫቱ በመቋረጡ ምክንያት ድርጅቱ ስራ አቁሞ የባንክ ብድሩን መመለስ የማይችልበት ሁኔታ ላይ ነው የሚገኘው።
የዛሬ 2 ዓመት ገደማ ከጫት የውጭ ንግድ ኢትዮጵያ በአጠቃላይ በአመት $475 ሚሊዮን አመታዊ ገቢ ታገኝ ነበር ያሉት የሄሪሪ ትሬዲንግ ስራ አስኪያጅ አቶ አብዲ ኢሳ ደግሞ የእሳቸው ድርጅት ብቻ በየቀኑ እስከ 28000 ኪሎ ግራም፣ በአመት እስከ 10.2 ሚሊዮን ኪሎ ግራም የሚደርስ ጫት ወደ ሞቃዲሾ ሲልክ እንደነበር ይገልጻሉ። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ጫት ወደዚያ ሲልኩ የነበሩ 5 ድርጅቶች ስራቸውን እንዳቆሙ ተናግረዋል።
ከዋናው ግራፕ ፍሩት አምራቹ ገበሬ ጀምሮ እስከ ሞቃዲሾ የመጨረሻ ኮንሱመር ድረስ የሚደርሰው እንትን ገበሬው አለ። ገበሬው አሁን የሚገዛውም የለም ገበያውም የለ። እንደገና ደግሞ ከዛ ውጭ ነው መኪና በመኪና ይዘው የሚመጡ ነጋዴዎች አሉ። እነሱም በጋራ እነሱም አሁን ስራ የላቸውም። ሶስተኛ እኛ በስራችን ጫት የሚሰሩ ሰራተኞች ነበሩ፣ ከሁለት መቶ በላይ የሚሆን በእኛ ብቻ። የአሁኑ ሰው ያለ ስራ ነው የሆነው። ይህን የከተማው እንቅስቃሴ ሌሊቱን እኛ ድሬዳዋ ከተማ ላይ ድሬዳዋ ከተማ ነው የሚላከው እና ሌሊቱን አብረታ ነበር የምታድረው ከተማ በሙሉ። እኛ ያን ጫትን በምንሰራበት ጊዜ በቃ ሌሊት ነው የሚሰራው፣ ከተማ አብረታ ነበር የምታድረው። አሁን ግን መብራት ጠፍቶ በጨለማ ነው የምታድረው።
የምስራቅ ሐረርጌው አርሶ አደር አብዲ ሰላም ዑመርም እንደዚሁ በአሁኑ ወቅት የጫት ዋጋ በመቀነሱ ቤተሰቦቻችንን ማስተዳደርም አቅቶናል በማለት ይገልጻል።
አሁን ሁለት አመት ነው እንደዚህ ከሆነ ሁለት አመት ነው። አሁን ለምሳሌ እኔ አሁን ሰባት ልጆች አሉኝ። አሁን ልጆቼ ያው የትምህርት ደረጃቸው ደግሞ አንደኛ ደረጃ ትምህርት ቤት የሚማሩም አሉ፣ ሁለተኛ ደረጃ ትምህርት ቤት የሚማሩም አሉ። አሁን አንዷ ልጄ በዚህ ምክንያት ያው ወንድሞቼን አስተምራለሁ ብላ ከቤት ወጣ። አሁን የሰው ቤት ቁጭ ብላለች እሷ በሰራተኝነት ማለት ነው። ልጄ አሁን አንዱ ትምህርት አቁመዋል። መጀመሪያ በዚህ ነው አሁን ዩኒፎርም መግዣ ደብተር መግዣ ብዙ ነገር ነው ያለው እና የተባለኝ ጉዳይ ታውቀዋለህ እና ብዙ ነገር ስለሚያስፈልግ ያው ይሄ ሁሉ ከብዶን አሁን ኑሮ በጣም መሮናል እና ጫታችንን ወድቋል። ያው እኛም ደግሞ ችግር ውስጥ ገብተናል። አሁን ደግሞ የምናደርገው ነገር የለም፣ ፈጣሪ ብቻ እየለመንን ነው።
እየገጠመን ያለውን ችግር ለመንግስት ኃላፊዎች በተደጋጋሚ አመልክተናል የሚሉት አርሶ አደሮቹ ሆኖም እስካሁን መፍትሄ እንዳላገኙ ገልጸዋል። የሶማሊያ ገበያ ክፍት በነበረ ጊዜ የጫት ምርትን ከምስራቅና ከምዕራብ ሐረርጌ አካባቢዎች ብቻ ሳይሆን ከደቡብ ክልሎች ጭምር እንሰበስብ ነበር የሚሉት የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ አቶ ያሲን መሐመድ መንግስት ያን ሰፊ ገበያ መልሶ ለማስከፈት የመላኪያ ዋጋውን ያስተካክል ብለዋል።
በየወሩ የሚቀያየር ለመሲዝናል ነው የጫት ስራ ልክ እንደ ቡና እንደ ሰሊጥ እንደ ምናምን በየጊዜ ማርኬት ላይ ኢንተርናሽናል ማርኬት ታይቶ ዋጋ እንደሚለዋወጠው ሁላ ዋጋው መቀየር አለበት። ፊክስ ተደርጎ ዝም ብሎ የሚቀመጥ ነገር መሆን የለበትም። ለዘላለም ተብሎ ቁጭ ይደረግ አይደለም። ይሄ $5 የነበረው ዋጋ ከ30 ዓመት በላይ ነበረ ሳይቀየር። ከዛ መንግስት ለውጥ ሊያደርግበት ፈለገ፣ አነስተው። እሱ ደግሞ መቀየር አለበት ተረስ አይደለ ያ ነገር ኤክስፖርቱ ቀንሶ ሲገኝ ምንድነው ተብሎ ተጠንቶ መልሶ መመለስ ያስፈልጋል። ማርኬቶች ላይ እነዚህ ሶማሌላንድ ላይ ያሉት ጅቡቲ ላይ ያሉት የዲፕሎማሲ ስራው ይፈልጋሉ። ከማርኬት ውጭ ማለት የዲፕሎማሲ ስራውን ከዚህ በፊት ከነበረው የበለጠ ይሰራበት ይገባል የሚል ሀሳብ አለኝ።
አቶ አብዲ ኢሳም እንደዚሁ የኢትዮጵያ ጫት ንግድ መዳረሻዎች ከሆኑት ሀገራት ጋራ ዲፕሎማሲያዊ ውይይት በማድረግ እና ለላኪዎችም ማበረታቻዎችን በመስጠት የቀድሞው የጫት ገበያ መመለስ አለበት ሲሉ ይመክራሉ።
አንደኛ ይሄ ዶላር የሚባለውን ነገር ወደ ታች ዝቅ ማድረግ፣ ዶሜስቲክ ታክሶች እነዚህ የኬላ ቀረጦች ምናምን የሚባሉትን ማስቆም፣ ሶስተኛ ለእኛ ቆንጆ ዲፕሎማቲክ እንትን እዛ ሴትልመንት ፈጥሮ ከሞቃዲሾቹ ጋር ፈጥሮ የእኛ ጫት እዛ የሚገባበትን በቃ ስሙ የሆነ መንገድ ለእኛ ፈጥሮ ከዛ በኋላ ሁለተኛችን ከቆመን በኋላ ነው ለሀገራችን እኛ የምንጠቅመው።
ስለዚህ ጉዳይ ከንግድና ቀጣናዊ ትስስር ሚኒስቴር መስሪያ ቤት ኃላፊዎች ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ሚኒስትሩ ዶክተር ካሳሁን ጎፌ በቅርቡ በእንደራሴዎች ምክር ቤት ቀርበው ባሰሙት ንግግር የኢትዮጵያ የጫት ንግድ ፈተናዎች እየገጠሙት እንዳሉ ገልጸዋል። የዚህ መንስኤውም በክልሎች የተጣለው